ይህ የኢትዮጵያ ቃል ኪዳን ወንጌል ቤተ ክርስቲያን የሬዲዮ አገልግሎት ነው። አድማጮቻችን የኢትዮጵያ ቃል ኪዳን ወንጌል ቤተ ክርስቲያን መደበኛ የአምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የእሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤም እስከ 12 ፒኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.ethiocgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ላይ ነው።
ውድ አድማጮቻችን እንደምን ሰንብታችኋል? ዛሬ የማካፍለው የወንጌል ትምህርት ምህረትና ጸጋ የሚገኝበት ዙፋን በሚል ርዕስ ላይ ተመሰረተ ይሆናል። እግዚአብሔር ቃል እንደዚህ ይላል በዕብራውያን ምዕራፍ 4 ከቁጥር 14 እስከ 16። እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ኃይማኖታችንን እንጠብቅ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። እንግዲህ ምህረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። በብሉይ ኪዳን የነበረው የእግዚአብሔር ማደሪያ ቤተ መቅደሱ እግሮቹ የሚቆሙበት ስፍራ ሆኖ እንደሚታወቅና ያለን የተባረከችው የእግዚአብሔር ማደሪያ በምድር በነበረችበት ዘመን እስራኤላውያን ስለ እግዚአብሔር ዙፋን የነበራቸው መረዳት እንዴት እንደነበረ የጌታ ቃል በመዝሙር 11 ላይ ሲናገር እግዚአብሔር በተቀደሰው መቅደሱ ነው፣ እግዚአብሔር ዙፋኑ በሰማይ ነው፣ አይኖቹም ወደ ድሃ ይመለከታሉ፣ ቅንድቦቹም የሰው ልጆችን ይመረምራሉ ይላል። ከዚህ ታላቅ እውነት ጋር በሕዝቅኤል ምዕራፍ 43 በቁጥር 4 እስከ 7 ስንመለከት የእግዚአብሔር ቃል እንዲህ ይላል፣ የእግዚአብሔርም ክብር ወደ ምስራቅ በሚመለከት በር ወደ መቅደሱ ገባ፣ መንፈሱም አነሳኝ፣ ወደ ውስጠኛውም አደባባይ አገባኝ። እነሆም የእግዚአብሔር ክብር መቅደሱ ሞልቶት ነበር። በመቅደሱም ሆኖ የሚናገረኝን ሰማሁ። በአጠገቤም ሰው ቆሞ ነበር፣ እንዲህም አለኝ፣ የሰው ልጅ ሆይ በእስራኤል ልጆች መካከል ለዘላለም የምቀመጥበት የዙፋኔ ስፍራና የእግሬ ጫማ መረገጫ ይህ ነው። ዳግመኛም የእስራኤል ቤትና ነገስታቶቻቸው በግልሙትናቸውና በከፍታዎቻቸው ባለው በነገስታቶቻቸው ሬሳ ቅዱስ ስሜን አያረክሱም የሚል ቃል እናነባለን። እግዚአብሔር እግሩ የሚያርፍበትን ስፍራ ዙፋኑ ያለበት ስፍራ እንደሆነ ሲናገር እናያለን። ደግሞም በተደጋጋሚ ከእግዚአብሔር ቃል እንደምንማረው ሰማይ ዙፋኑ፣ ምድርም የእግሩ መረገጫ እንደሆነች ተመልክተናል። እግዚአብሔር በየትኛውም መልኩ ቢሆን ራሱን የሚገልጥበት ስፍራ እግዚአብሔር በምልአተ ክብሩና በስልጣኑ በሙላት በዚያ እንደሚገኝ እናምናለን። እግዚአብሔር ስልጣንና ክብር በስፍራና በቦታ የሚወሰን ሳይሆን በእግዚአብሔር በራሱ ማንነት ላይ የሚወሰን እንደሆነ እንመለከታለን። ሌላ አባባል እግዚአብሔር ተገለጠ ማለት እግዚአብሔር በመላእክት ክብሩ በዚያ ቦታ ተገኘ ማለት ነው። በኤርምያስ ምዕራፍ 10 ቁጥር 12 ላይ እግዚአብሔር በተቀደሰው መቅደሱ ነው፣ እግዚአብሔር ዙፋኑ በሰማይ ነው፣ አይኖቹ ወደ ድሃ ይመለከታሉ፣ ቅንድቦቹም የሰው ልጆችን ይመረምራሉ ይላል። እግዚአብሔር ሰማይንም ሆነ ምድርን ሳይዘረጋ በፊት የኖረበት ሁኔታ ሰማያት ከተፈጠሩ በኋላ በተገኘ የጊዜና የስፍራ ቋንቋ ሊገለጥ የሚቻለው አምላክ አይደለም። እግዚአብሔርን ሰማይና ምድርን በኃይሉ በጥበቡ በዘረጋቸው ጊዜ እርሱ የጎደለው ኖሮት ለፍላጎቱ ማርኪያ የተፈጠሩ ፍጥረታት እንዳልሆኑ እናምናለን። እግዚአብሔር ለእግዚአብሔርነቱ ከፈጠረው ፍጥረት የሚሰጠው ለሱ ይራበዋል የሚባል አንዳች ነገር የለም። ፍጥረቱ ከእግዚአብሔር በሚገኘው ረድኤት ፍጡር ሆኖ ይኖራል እንጂ እግዚአብሔር ለእግዚአብሔርነቱ ከፍጥረቱ የሚያገኘው አንዳች የለም። ክብር ለስሙ ይሁን። ዙፋኑ በሰማይ መታየቱ በፍጥረቱ ላይ ያለውን ገዥነቱን ያሳያል እንጂ እግዚአብሔርን በምድርም ሆነ በሰማያት ስፋትና ጥልቀት ውስጥ የምንለካው ጌታ አይደለም። ክብር ለስሙ ይሁን። ስለዚህ የእግዚአብሔር ዙፋን ምን ያሳያል? የጌታ ቃል የሚለውን እንመልከት። እግዚአብሔር በዙፋኑ ላይ ሆኖ ይገዛል። በመዝሙር 47:8 ላይ ይህንን እናያለን። እግዚአብሔር በአሕዛብ ላይ ነገሰ፣ እግዚአብሔር በቅድስናው ዙፋን ይቀመጣል ይላል። ስለዚህ እግዚአብሔር ሊነግስ፣ በአሕዛብ ላይ ሊገዛ የገዥነቱን ስልጣን የሚያሳይ ቃል እንደሆነ እናያለን። በተጨማሪም እግዚአብሔር በዙፋኑ ላይ ሆኖ ፈራጅነቱን የሚገልጥ ቃል ላይ እናያለን። እግዚአብሔር ግን ለዘላለም ይኖራል፣ ዙፋኑንም ለመፍረድ አዘጋጀ ይላል። እግዚአብሔር በዙፋኑ ላይ ገዢ ብቻ ሳይሆን ዳኛም ፈራጅም ሆኖ እንመለከተዋለን። በተጨማሪም እግዚአብሔር በዙፋኑ ላይ መቀመጡም ወይም የእግዚአብሔር ዙፋን መጠቀሱ ገዥነቱንና ፈራጅነቱን ብቻ ሳይሆን የሚያሳየው የእግዚአብሔርን አዳኝነቱንም ያሳያል። በራእይ ምዕራፍ 7 ቁጥር 10 ላይ በዙፋኑ ላይ ለተቀመጠው ለአምላካችንና ለበጉ ማዳን ነው ይላሉ። ስለዚህ በዙፋኑ ላይ የተቀመጠው እግዚአብሔር በአዳኝነቱ ሲገለጥ እናያለን። ውድ አድማጮች፣ ምንም እንኳን ስለ እግዚአብሔር ዙፋን ከላይ የተመለከትናቸው የመጽሐፍ ቅዱስ እውነቶች የሚናገሩት ሁሉ እውነት ቢሆንም አምላካችን እግዚአብሔር በስፍራ የማይወሰን አምላክ እንደሆነ በጽኑ እናምናለን። ምንም እንኳን በምድር የነበረችው የእግዚአብሔር መቅደስ የእግሩ ማረፊያ መረገጫ እንደሆነች ብትታሰብም ብትታወቅም፣ ጌታ አምላክ እንደ ሰው እግር ያለው ሆኖ ሌላው ሰውነቱ በሰማይ ያለ እግሩን ብቻ በምድር እንዳደረገ የሚያመለክት አነጋገር አይደለም። ምድርንም ሆነ በምድር የነበረችውን መቅደስ የእግሩ መረገጫ እንደሆነች የተገለጠበት ምስጢር በሰማይ ያለው ዙፋኑ ከምድር ያያያዘ እውነትን ለማሳየት የተነገረ እንጂ እግዚአብሔር አንዴ እዚህ ሌላ ጊዜ እዚያ ነው የሚባል አምላክ አይደለም። ስለሆነም በብሉይ ኪዳን የነበረው የእግዚአብሔር መቅደስ የእግዚአብሔር ማደሪያ ነው ስንል የእግዚአብሔር ዙፋን ያለበት ስፍራም ነው ብለን ማመናችንን መግለጣችን ነው። ይህ እውነት ከሆነ እግዚአብሔር አደረ በተባለበት ዙፋኑ ባለበት መቅደስ እስራኤላውያን የመግባት እድል ነበራቸውን? ይህ ጥያቄ የዛሬው ትምህርታችንን በቀጥታ የሚመለከት ይሆናል። በብሉይ ኪዳን የክህነት አገልግሎት እግዚአብሔር ከሕዝቡ ጋር ሊኖረው የሚፈልገውን ያህል መቀራረብ ያልተገኘበት ኪዳን ሆኖ እናየዋለን። እርሱ በቅድስተ ቅዱሳን ውስጥ ሰው አልፎ ሊገባበት ከማይችለው ድንኳን ውስጥ ከመጋረጃ በስተጀርባ እግዚአብሔር በክብር እንዳለ እናያለን። ካህናቱ በተዘጋ የቅድስት መንገድ ላይ ቆመው የሚያገለግሉ መሆናቸውን የዕብራዊው ጸሐፊ በምዕራፍ 9 ከቁጥር 6 እስከ 10 ሲናገር እንዲህ ይላል፣ ይህም እንደዚህ ተዘጋጅቶ ሳለ ካህናት አገልግሎታቸውን እየፈጸሙ ዘወትር በፊተኛይቱ ድንኳን ይገቡባታል። በሁለተኛይቱ ግን ሊቀ ካህናት ብቻውን በዓመት አንድ ጊዜ ይገባባታል። እርሱም ስለ ራሱና ስለ ሕዝቡ ስህተት የሚያቀርበውን ደም ሳይዝ አይገባም። ፊተኛይቱ ድንኳን በዚህ ገና ቆማ ሳለች ወደ ቅድስት የሚወስደው መንገድ ገና እንዳልተገለጠ መንፈስ ቅዱስ ያሳያል ይላል። ውድ አድማጮች፣ ጌታ አምላክ ዙፋኑን ያኖረባት ቤተ መቅደስ ለስጋ ለባሽ ገና እንዳልተገለጠች ሲያሳየን ነው ይህ የላይኛው የመጽሐፍ ቅዱስ ክፍል ያነበብኩላችሁ የሚናገረን። ምንም እንኳን ጌታ በመካከላቸው በክብር ቢያድርም ሰዎች ከእርሱ ጋር ሊገናኙ ገና አይችሉም ነበር። የቅድስተ ቅዱሳን መንገድ በመጋረጃ የተዘጋው ዘወትር በቤተ መቅደሱ ለሚያገለግሉትም ካህናት ጭምር የተዘጋ እንደነበረ እናያለን። ስለዚህ ካህናቱ ዘወትር ያገለግሉ የነበረበት መቅደስ የእግዚአብሔር ታቦት ካለበት ክፍል የተለየው ቅዱስ በሚባለው ስፍራ ብቻ ነበር። የቤተ መቅደሱ ውስጠኛ ክፍል ቅድስተ ቅዱሳኑ እግዚአብሔር ክብሩን የሚገልጥበት የታቦቱ መክደኛ ያለበት ስፍራ ከሊቀ ካህኑ በስተቀር ማንም ሊገባበት የሚቻለው ስፍራ ሆኖ አናየው። ሊቀ ካህኑም ራሱም ቢሆን በዓመት አንድ ጊዜ ብቻ የእንስሳት ደም ይዞ ይገባ ነበር። በእግዚአብሔር ክብር ፊት ሲቆም ያ ሊቀ ካህን በዓመት አንድ ጊዜ እየገባ በቀጥታ የእስራኤልን አምላክ ክብር ለማየት የማይቻለው ስለሆነ በዕጣን ደመና ቅድስተ ቅዱሳኑን በመሙላት ይገባ ነበር። እግዚአብሔርም ሙሴን አለው ይላል እግዚአብሔር ቃል ሲናገር፣ እኔ በስርየቱ መክደኛ ላይ በደመና ውስጥ እታያለሁና እንዳይሞት በመጋረጃው ውስጥ በታቦቱ ላይ ወዳለው ወደ ስርየቱ መክደኛ ወደ ተቀደሰው ስፍራ ሁልጊዜ እንዳይገባ ለወንድምህ ለአሮን ንገረው ይላል ዘሌዋውያን ምዕራፍ 16 ቁጥር 2 ላይ። እንደዚሁም በዚሁ ምዕራፍ ቁጥር 13 ላይ እንዳይሞትም የጢሱ ደመና በምስክሩ ላይ ያለውን መክደኛ ይሸፍን ዘንድ በእግዚአብሔር ፊት እጣኑን በእሳቱ ላይ ያደርጋዋል ይላል። እግዚአብሔር በእጣን ደመና ተሸፍኖ እያለ በዓመት አንድ ጊዜ ለአፍታ ብቻ እንደሚገባ እንመለከታለን። ሁልጊዜ ሊገባ እንደማይችል፣ ቢገባ እንደሚሞት ማስጠንቀቂያ ሲሰጥ እናያለን። ይህ እጅግ አስደናቂ ነገር ነው። ይህንን ምስጢር ያስተዋሉ ሁሉ በአዲስ ኪዳን ጌታችን እኛን ያዳነበትን የማዳኑን ስራ ታላቅነት ለማስተዋልና ለመረዳት ትልቅ መሰረት ያለው እውነት ነው። እግዚአብሔር ባደረበት ክብሩ ዙፋኑ ባለበት ስፍራ እግዚአብሔር የሾመው የእስራኤል ሊቀ ካህን በእግዚአብሔር ፊት ሲቆም ጌታ አምላክ ክብሩን በደመና ሸፍኖለት እንደሆነ እናያለን። የዓለምን ኃጢአት ያስወገደው የእግዚአብሔር በግ የናዝሬቱ ኢየሱስ ክርስቶስ ግን ውድ አድማጮች ለሰው ልጆች ኃጢአት ሞቶ ከተነሳ በኋላ በብሉይ ኪዳን የእግዚአብሔርን ክብር የምትሸፍነው ደመና ቃሉ እንደሚናገረው ተቀበለችው የሚል ቃል እናያለን። በሐዋርያ ሥራ ምዕራፍ 1 ቁጥር 9 ላይ ሲናገር ይህንንም ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው። የእግዚአብሔር ክብር ደመና ከዓይናቸው ሰውራ ተቀበለችው። ክብር ለእግዚአብሔር ይሁን። ይህ ምስጢር የክርስትና ሃይማኖት ዋስትናና መሰረት የያዘ ምስጢር ነው። ብሉይ ኪዳን ወደ እግዚአብሔር የሚያስገባው መንገድ የተዘጋበት ኪዳን እንጂ የተከፈተ ኪዳን አልነበረም። ይህ ለምን ሆነ? የዚህ ምክንያትና ምስጢር ምን እንደሆነ በእርጋታ ስንመለከት በብሉይ ኪዳን ቤተ መቅደስ ሕዝቡን ከእግዚአብሔር የለየው መጋረጃ የሚያመለክተው የሰውን ሥጋ እንደሆነ የእግዚአብሔር ቃል ያስተምረናል። ይህ የሥጋ መጋረጃ ከጌታችን ሥጋ ጋር ተዛምዶ በዕብራውያን ምዕራፍ 10 ቁጥር 19 እና 20 ላይ ተጠቅሷል። እንግዲህ ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለት በሥጋ በኩል እንድንገባ ድፍረት ስላለን ሲል እንመለከታለን። ያ የቅድስተ ቅዱሳን መጋረጃ በምሳሌነት የቆመው የሰው ልጆች የሥጋ መጋረጃቸው ወይም ሥጋዊነታችን ከእግዚአብሔር እንዴት እንደለየን ያሳያል። ጌታችን ኢየሱስ ክርስቶስ ይህንን ሥጋ ነው ወስዶ በመስቀል ላይ ሰቀለው። ክብር ለእግዚአብሔር ይሁን። ወደ ቅድስተ ቅዱሳን የሚያስገባው በር የተዘጋበት ዋናው ትልቁ ምክንያት ሰውን ከእግዚአብሔር የለየው የኃጢአትና የሥጋ ግድግዳ በብሉይ ኪዳን መስዋዕቶችና የክህነት አገልግሎት ሊፈርስ አለመቻሉን እንመለከታለን። በየትኛውም ጊዜ በብሉይ ኪዳን በቀረቡት መስዋዕቶች እስራኤላውያን ወደ እግዚአብሔር መግባት እንዳገኙ ተነግሮላቸው አያውቅም። በመጋረጃ በተዘጋ የብሉይ ኪዳን አገልግሎት ከእግዚአብሔር ክብር እርቀው እስራኤላውያን ይኖሩ እንደነበረ ብሉይ ኪዳን በጥላ አገልግሎቱ ሲያስተምረን እናያለን። ወደ እግዚአብሔር እንዳንገባ እንቅፋት የሆነብንን ሥጋ ግን ጌታችን ኢየሱስ ክርስቶስ ሰቀለልን። ክብር ለእግዚአብሔር ይሁን። ይህንኑ ሥጋ ጌታችን በመስቀል ላይ በመስዋዕትነት በማቅረቡ የእግዚአብሔር ቃል ሲናገር በዚህም ፈቃድ የኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል ይላል። ውድ አድማጮች ይታያችሁ፣ የተቀደስ ነው የእግዚአብሔር ልጅ የኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ ባቀረበ መስዋዕት እንደሆነ እናያለን። በኢየሱስ ክርስቶስ ሥጋ መስዋዕት ሆኖ በቀረበው በእግዚአብሔር ልጅ ሥጋ መቀደስ ማለት ምን ማለት እንደሆነ ልብ ያለው ልብ ይበል፣ የሚያምን ደግሞ ይመን። ክብር ለእግዚአብሔር ይሁን። የኃጢአት ይቅርታ ብቻ ሳይሆን ከኃጢአት መንጻት እና መቀደስንም ጌታችን አስገኝቶልናል። ጌታችንን አስታራቂ ብቻ ሳይሆን ከኃጢአት የሚያነጻ የሚቀድስ ወደ እግዚአብሔርም የሚያቀርበን መንገድ ከፋች የሆነልን አዳኛችን ነው። ክብር ለእግዚአብሔር ይሁን። ለዚህ ነው ወንጌል የጌታ ሥጋ በመስቀል ላይ በተሰቀለበት ጊዜ የእግዚአብሔር ቤተ መቅደስ የክብሩና የዙፋኑ መኖሪያ መንገድ በብሉይ ኪዳን ተዘግቶ ይታይ የነበረው ያ ታላቅ መጋረጃ መከፈቱን እንደዚህ ሲል ወንጌል የሚያበስረው፣ እነሆ የቤተ መቅደስ መጋረጃ ከላይ እስከታች ከሁለት ተቀደደ ይላል ማቴዎስ 27 ቁጥር 5 ላይ። መቼ ተቀደደ? የጌታ የኢየሱስ ክርስቶስ ሥጋ ለሰው ልጆች ኃጢአት በመስቀል ላይ በተሰቀለበት ጊዜ ያ እግዚአብሔርን ከሰዎች የለየው ግድግዳ ወደ እግዚአብሔር መግቢያውን ዙፋኑ ወዳለበት ክብሩ ወዳለበት አላስገባም ብሎ ምሳሌ ሆኖ የቆመውን የሥጋ ግድግዳ ምሳሌ ሆኖ መጋረጃ ከላይ እስከታች ከሁለት የጌታ መስዋዕትነት ተረተረው። ክብር ለእግዚአብሔር ይሁን። በብሉይ መስዋዕት ሊቀ ካህናቱ በደመና በተጋረደው የእስራኤል አምላክ ፊት በዕጣን ደመና ተጋርደው በፊቱ ላፍታ ይቆሙ ነበር። ነገር ግን ጌታችን በመስቀል ላይ ስጋው ከተሰቀለ በኋላ መጋረጃው ብቻ ሳይሆን የተተረተረው የሰውን ልጅ ወክሎ በመስቀል ላይ የሞተው ኢየሱስ የሰው ልጅ ሁሉ ወኪል ሆኖ የእግዚአብሔር የክብር ደመና የተቀበለችው ደግሞ በሰማያዊ ሰማያት ከፍ ከፍ ብሎ በግርማው ቀኝ የተቀመጠ ሊቀ ካህን ሆነልን። የጌታችንን የማዳኑን ሥራ እስከ መስቀል ብቻ አድርጎ የገደበ ወንጌል ሰይጣናዊ ወንጌል ነው። የጌታችን መድኃኒትነት በመስቀሉ ላይ በሞተው ሞት ብቻ የተሰራ ሥራ የሚያድን ጌታ ሳይሆን ከሞት በመነሳትም በክብር እርገቱ በሰማያዊ ሰማያትም ስለ ሰው ልጆች የሚሰራውን ሥራውን ያላጓደለ ወንጌል ነው። ሙሉ ወንጌል ብለን የምናምነው ክብር ለእግዚአብሔር ይሁን። ጌታችን ሞቶ በመነሳቱ በሰማያዊ ሰማያት ከሰው ጋር በተያያዘ መልኩ ያለውን ስፍራና ድርሻ እንመልከት። ጌታችን ኃጢአትን አስመልክቶ ለአንዴና ለመጨረሻ ጊዜ ቋሚና ዘላቂ መፍትሄ አቀርቧል። ኃጢአትን አስመልክቶ ሌላ መስዋዕት እስከማስፈልግ ድረስ ለኃጢአት ይቅርታ፣ ከኃጢአት ለመንጻት፣ ለመቀደስና እንዲሁም ለመክበር የሚያበቃውን መስዋዕት ኢየሱስ ክርስቶስ አንድ ጊዜ አቅርቦ ጨርሶታል። በዕብራውያን ምዕራፍ 1 ቁጥር 3 ላይ እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። ልብ እንበል፣ ኃጢአታችንን በራሱ ካነጻ በኋላ ነው ጌታችን በግርማው ቀኝ የተቀመጠው። ኦ ክብር ለእግዚአብሔር ይሁን። የኃጢአታችንን መንጻት ወንጌልን ሰምተን የምናገኘው የሆነበት ምስጢር ይህ ነው። ኃጢአታችንን የሚያነጻው መስዋዕት ቀርቧል። የመዳናችንን ወንጌል ሰምተን እንድናለን እንጂ ሆነን አንድነው። ክብር ለእግዚአብሔር ይሁን። ከላይ እንደተመለከትነው መቀደሳችንም በዚሁ በአንዱ መስዋዕት እንደተገኘ እግዚአብሔር ቃል ይናገራል። በዚህም ፈቃድ ኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል። ኃጢአትን ማንጻት ደግሞ መቀደስ በቀረበው በኢየሱስ ክርስቶስ ሥጋ እንደተገኘ እግዚአብሔር ቃል ይናገራል። ለመቀደስ ወዴትም ወደ ማንም ልንመለከት አያስፈልገንም። ደግሞም በሮሜ ምዕራፍ 6 ቁጥር 6 ላይ ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአቱ ጸድቋልና። ስለሆነ ውድ አድማጮች ከኃጢአት መገዛትም ነፃ ሊያወጣን ለኃጢአት ተገዢ የሚያደርገንን አሮጌውን ሰዋችንን በመስቀል ላይ ኢየሱስ ሰቅሎልናል። ክብር ለእግዚአብሔር ይሁን። ጌታችን ኢየሱስ ክርስቶስ ኃጢአታችንን በራሱ ያነጻ፣ ባቀረበው ሥጋ የቀደሰ፣ ደግሞም በተሰቀለው መሰቀል በሞተው ሞት አሮጌው ሰዋችንን በመስቀል ከኃጢአት ተገዥነት የሚያድነን ጌታ ሆኗል። ይህ ሰፊ ትምህርት ነው። ነገር ግን የኃጢአት ተገዢ ሆኖ ለመኖር ከመኖር ለመዳን አሮጌው ሰዋችንን ወደ ሰቀለው ወደ ኢየሱስ ክርስቶስ እንመለከታለን። እርሱም ፈጽሞ ከኃጢአት ባርነት ነፃ ያወጣናል። ልብ እንበል ውድ አድማጮች፣ መጥምቁ ዮሐንስ ስለ ኢየሱስ ሲናገር እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። የዓለምን ሁሉ ኃጢአት አስወጋጅ ኢየሱስ ክርስቶስ ብቻ ነው። ኢየሱስ ኃጢአት አስወጋጅ ነው። ዛሬ በሕይወታችሁ የግል ኑሯችሁ፣ ትዳራችሁን፣ ጤንነታችሁን ያወከው የሚበጠብጠው ለብሽታ፣ ለጭንቀት፣ ለፍርሃት፣ ለተበጠበጠ ሕይወት የዳረጋችሁን ኃጢአት አስወጋጅ ስሙ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አበስርላችኋለሁ። ከሱ ውጪ ማንም ከዚህ ሕይወት ሊያድናችሁ የሚችል የለም። ኢየሱስ ክርስቶስ ብቻ ኃጢአት አስወጋጅ ሆኖ በነቢያት፣ በሐዋርያት፣ በቅዱሳት መጻሕፍት የተሰበከው የዓለም መድኃኒት ኢየሱስ ክርስቶስ ነው። እርሱ ከኃጢአታችሁ ያነጻችኋል፣ ይቀድሳችኋል፣ ከኃጢአት ተገዥነት ሁሉ ነፃ ያወጣችኋል። ደግሞም ኢየሱስ ወደ እግዚአብሔር የሚያስገባውን መንገድ የከፈተልን የመረቀልንም ጌታ ነው። እንግዲህ ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ ወደ ቅዱስ በኢየሱስ ደም በመጋረጃው ማለት በሥጋው በኩል እንድንገባ ድፍረት ስላለን ይላል። ጌታ ኢየሱስ በመስቀል ላይ ሲሰቀል ቀደም በማቴዎስ 27 ላይ እንዳነበብኩላችሁ ውድ አድማጮች ያ መጋረጃ ከላይ እስከ ታች ተተረተረ። ያ ኢየሱስ ክርስቶስ ባቀረበው ሥጋ እንደ ብሉይ ኪዳን መስዋዕቶች ሊከፍቱት ያልቻሉትን ያንን ግድግዳ ኢየሱስ ክርስቶስ በተሰቀለበት ጊዜ ከላይ እስከ ታች ተረተረው። ክብር ለእግዚአብሔር ይሁን። በዚህ በዕብራውያን ላይ ይህንን መንገድ መርቆ በሥጋው በኩል መርቆልን እንደከፈተልን ይናገራል። ጌታችን በውጭ የሚያስቀራ ዳኛ አይደለም፣ ወደ ውስጥ የሚያስገባ እንጂ። የመግቢያውን መንገድ መራቂ ብቻ አይደለም፣ ለመግባት የሚያስችል የድፍረት እምነት ምክንያትም እንጂ። ደግሞም ጌታችን ሰዎች ወደ እግዚአብሔር ሊያስገባ ሲል ይህንን ዋና ዓላማውና ግቡ በማድረግ አዳኝ ሆኖ ስለዚህ ነገር እንደመጣ ጎዶሎና ያልተሟላ ሥራ ሊሰራ እንዳልመጣ የእግዚአብሔር ቃል ያስተምረናል። በዕብራውያን ምዕራፍ 2 ከቁጥር 8 እስከ 12 ላይ ሁሉን ከእግሩ በታች ከእግሮቹ በታች ያስገዛለት ብሎ መሰከረ። ሁሉን ከእርሱ በታች ባስገዛ ጊዜ አልተገዛለት ምንም አልተወምና፣ አሁን ግን ሁሉ እንደተገዛለት ገና አናይም። ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ይልቅ በጥቂት አንሶ የነበረውን ኢየሱስን ከሞት መከራ የተነሳ የክብርና የምስጋና ዘውድ ተጭኖ እናየዋለን። ብዙ ልጆችንም ወደ ክብር ሲያመጣ የመዳናቸውን ራስ በመከራ ይፈጽም ዘንድ ከእርሱ የተነሳ ሁሉ በእርሱ ሁሉ ለሆነ ለእርሱ ተገብቶታልና የሚቀድሰውና የሚቀደሱት ሁሉ ከአንድ ናቸውና። ውድ አድማጮች፣ ጌታችን በዚህ ቦታ ላይ የመዳናችን ራስ ተብሎ ተጠቅሶ ተጠርቶ እናየዋለን። ብዙ ልጆችን ወደ ክብር ያመጣው ከተቀበለው መከራ የተነሳ እንደሆነ የእግዚአብሔር ቃል ያስተምረናል። ደግሞም ጌታችን በዚህ ባነበብኩላችሁ ክፍል ላይ ወደ ክብር የሚያመጣን ብቻ ሳይሆን በድጋሚ እንደገና ደግሞ ቀዳሻችንም ሆኖ በዚሁ ክፍል ላይ ተጠቅሷል። ክብር ለእግዚአብሔር ይሁን። ብዙ ልጆችን ወደ ክብር ሲያመጣ ይላል ጌታችን። እኛን ወደ የትኛው ክብር ነው የሚያመጣ? ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል ስለሚል የጎደለንን የእግዚአብሔርን ክብር የሚያስገኝልን አዳኛችን ነው። ኃጢአት ያጎደለብን ክብር የእግዚአብሔር ክብር ነው። የጎደለን ክብር የእግዚአብሔር ክብር ስለሆነ ይህንን ክብር ከእግዚአብሔር ከራሱ ልንለየው የማንችል ክብር ነው። ጌታችን እኛን ወደ ክብር የሚያመጣ ነው ሲል ወደ እግዚአብሔር አብ ወደ ራሱ ያመጣናል። ክብራችን ጌታችን ወደሚሆንልን ወደ ዘላለሙ አባት ወደ እግዚአብሔር ያመጣናል። ክብር ለእግዚአብሔር ይሁን። ስለዚህ ሐዋርያት ነቢያት በሰበኩት ወንጌል ብዙ ልጆችን ወደ ክብር የሚያመጣ የመዳናችንን ራስ በመከራ የፈጸመ የእግዚአብሔር ልጅ የናዝሬቱ ኢየሱስ ክርስቶስ ውድ አድማጮች አስታራቂ ብቻ ሆኖ የሞተ ሳይሆን ከኃጢአት የሚያነጻ የሚቀድሰን ከኃጢአት ከመገዛት ነጻ የሚያወጣን ደግሞም አሁን እንደተመለከትነው ወደ ክብር የሚያስገባን ጌታ እንደሆነ እናያለን። ጌታ ኢየሱስ ክርስቶስ በመስቀል ላይ ሲሞት በብሉይ ኪዳን ዝግ ሆኖ የሚታየውን መጋረጃ ከላይ እስከ ታች ከተረተረ በኋላ ራሱ በተሰቀለበት ጊዜ ያ የሥጋው መስዋዕት ባፈሰሰው ደሙ መንገዱን መረቀልን፣ ከፈተልን። ከዛ በኋላ ከብሉይ ሊቀ ካህናት በሚበልጠው በዘላለም ክህነት አገልግሎት ወደ ሰማይ የገባው ለሞተላቸውና ወደ ክብር ሊያገባቸው መከራ ለተቀበለላቸው ሰዎች ልጆች ሁሉ ኢየሱስ ዋስትና ሆኖ መንግሥተ ሰማይ ገብቷል። ክብር ለእግዚአብሔር ይሁን። ዕብራውያን ምዕራፍ 6 ቁጥር 20 ይህንን እውነት ያበስርልናል። በዚያም ኢየሱስ እንደ መልከ ጸደቅ ሹመት ለዘላለም ሊቀ ካህናት የሆነው ስለ እኛ ቀዳሚ ሆኖ ገባ። ስለ እኛ ቀዳሚ ሆኖ ገባ። ይህን ወንጌል የምትሰሙ ሁሉ ኢየሱስ ክርስቶስ ለእናንተ ለእያንዳንዳችሁ ለየግል ስለ ሰው ልጆች ሁሉ በመስቀል ላይ ብቻ ሳይሆን ስለ እኛ ቀዳሚ ሆኖ የገባ ጌታ በሰማይ እንዳለ እናያለን። ዕብራውያን 9:24 ላይ ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባምና ነገር ግን በእግዚአብሔር ፊት ስለ እኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ። ኢየሱስ ስለ እኛ ቀዳሚ ሆኖ ብቻ አይደለም የገባው፣ እዛ የገባበትን ምክንያት በዚህ ላይ እናያለን። በእግዚአብሔር ፊት ስለ እኛ አሁን ይታይ ዘንድ ያ የብሉይ ሊቀ ካህን የእስራኤልን ሕዝብ ሁሉ ወክሎ የእንስሳ ደም ይዞ በደመና በተሸፈነው በእግዚአብሔር ዙፋን ፊት በክብሩ ፊት በታቦቱ ፊት እንደሚቆም የናዝሬቱ ኢየሱስ ክርስቶስ ያንን የብሉይ ኪዳን መጋረጃ የተረተረው ጌታ ክብር ለስሙ ይሁን በእግዚአብሔር ፊት አሁን ስለ እኛ ይታያል። ኢየሱስ ስለ እያንዳንዳችሁ ይታያል። የጌታችን መከራውም ሆነ ሞቱ አድራሻና ዓላማ ያለው ሞት ነው። ያ የእግዚአብሔር ልጅ በቀራንዮ መስቀል ያፈሰሰው ደም ወደ አብ መግባትን ካላስገኘ በማን ልመና በማን የጽድቅ ሥራ ወደ አብ ልንገባ ከቶንስ እናስባለን? ኢየሱስ ስለኛ ቀዳሚ ሆኖ ገባ፣ ደግሞም ስለኛ አሁን ሊታይ ወደ እርሷ ወደ ሰማይ ገባ። ክብር ለታረደው በግ ይሁን። የእግዚአብሔር ስም ብሩክ ይሁን። በዚያ ገብቶ ምን አደረገ? የጌታ ቃል እንደሚነግረን እንስማ። ውድ አድማጮች ምን እንደሚል ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ፣ ለዘላለም ከእናንተ ጋር እንዲሆን ሌላ አጽናኝ ይሰጣችኋል። ጌታ ኢየሱስ ክርስቶስ ወደ አባቱ እንዳረገ አባቱ ለመነ፣ መንፈስ ቅዱስን በበዓለ ሃምሳ ዕለት በሚያምኑት ሁሉ ላይ አፈሰሰ። ክብር ለእግዚአብሔር ይሁን። ከእርገቱ በኋላ ይህንን እንዳደረገ ጴጥሮስ በምዕራፍ 2 ቁጥር 33 በሐዋርያት ሥራ ላይ ሲናገር፣ ስለዚህ በእግዚአብሔር ቀኝ ከፍ ከፍ ብሎ የመንፈስ ቅዱስን የተስፋ ቃል ተቀብሎ ከአብ ተቀብሎ ይህንን እናንተ አሁን የምታዩትን የምትሰሙትን አፈሰሰው ይላል። ስለዚህ ስለ እኛ ሊታይ በእግዚአብሔር ፊት የቆመው የእግዚአብሔር ልጅ አባቱን ለምኖ መንፈሱን አፈሰሰልን። ክብር ለእግዚአብሔር ይሁን። ጌታችን ሌላ በሰማይ መከራ ከተቀበለላቸው ሰዎች ጋር የተያያዙ ብዙ ስራዎችን ይሰራል። ውድ አድማጮች ለዛሬ ባዘጋጀሁት ትምህርት ይህ የናዝሬቱ ኢየሱስ ክርስቶስ ባለበት ስፍራ ያለው የእግዚአብሔር ዙፋን ስለኛ የሚታየው የእግዚአብሔር ልጅ ስለኛ ቀዳሚ ሆኖ ያለው የእግዚአብሔር ልጅ ያለበት ዙፋን ስለሆነ የእግዚአብሔርን ዙፋን የጸጋ ዙፋን አድርጎልናል። ክብር ለታረደው በግ በኢየሱስ ክርስቶስ።
አድማጮቻችን ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተ ክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 ኤኤም ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይም አስተያየት ቢኖራችሁ በስልክ ቁጥር 571-643-8454 ደውሉልን። በድረ ገጻችን www.wangel.org ወይንም www.ethiocgc.org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተ ክርስቲያን ነው።